የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ጤና ይስጥልኝ፣ እንደምን አመሻችሁ። የውድ ምሽት የጋቢና ቪኦኤ መሰናዶ ጀምሯል። ዛሬ በሳምንት ውስጥ ከተደመጡና በድጋሚ በተሰማቸው ያዝናናሉ ያነቃቃሉ ያልናቸው ይዘንላችሁ መተናል። በመስተንግዶ ኤደን ገረመው ከአቀናባሪያችን ኤልያስ አስማረጋ አብራችሁ ቆያለሁ። አብራችሁን ሁኑ። ሁጭ ምሽት የመጀመሪያ መሰናዶችን ያደረግነው ቤተሰብ ፍለጋ ስለሚሰኝ ተቋም ነው። ቤተሰብ ፍለጋ ከጥቂት አመታት በፊት የተቋቋመ በጉዲፈቻ የተወሰዱ ትውልደ ኢትዮጵያውያን ከስጋ ዘመዶቻቸው ጋር ለማገናኘት የሚያግዝ ድርጅት ነው። ድርጅቱ ባዘጋጀው የበይነ መረብ ፍለጋ አውታር በኩል እስካሁን ድረስ ከ200 በላይ ሰዎችን አገናኝቷል። ስራው አልፊ ቢሆንም በቀጣይ አመታትም በርካታ ሰዎች እንዲገናኙ ያስችላል ያለውን መላ መተግበር እንደሚጀምርም ከድርጅቱ ሰምተናል። የሀብታሙ ስዩም ዘለግ ያለ ዘገባ እንደሚከተለው ይሰማል።
የዛሬ 46 ዓመት አዲስ አበባ ውስጥ የተወለደው ሞንስ ክላውሰን ወደ ስዊድን ሲመጣ ገና የአስር ወር ጨቅላ ነበረ። ከጉዲፈቻ ድርጅት የሰሙትን ያመኑት አሳዳጊዎቹ የተረዱት ወላጅ እናቱ በሕይወት እንደሌሉ ነበረ። የዛሬ 2 ዓመት ከግማሽ ካንዳ ፍላላጊ ተቋም የደረሰው ደብዳቤ ግን ከተነገረው የተለየ እውነታ እንዳለ አበስረው።
በደብዳቤው አንድ ማህደር እንድመለከት ጠየቁኝ። በማህደሩ ውስጥ የሚታየው አንተ ልትሆን ትችላለህም አሉኝ። ከእናቴ የተላከ ደብዳቤም ነበረ። ይሁንና ደብዳቤው በርግጥ ከወላጅ እናቴ የተላከ ይሁን ከሌላ አላወቅኩም። ከቆይታ በኋላ ግን እናቴ መሆን አለባት በሚል ሁኔታውን መረዳት ጀመርኩ። ተቋሙ ኢሜይልን የመሰሉ አድራሻዎችን በመስጠት እንድንገናኝ ያግዞናል። በሁሉም ነገር ደግፎናል። ከቆይታ በኋላም አዲስ አበባ ከሚገኙ ወላጅ እናቴና የአክስቴ ልጅ ጋር በኢሜይል መጻጻፍ ጀመርን።
My cousin in Ethiopia in Addis Ababa and my mother.
ሞንስ ክላውሰን ስዊድን ውስጥ አድጎ በተዋናይነት ስራ ላይ የተሰማራ የኪነ ጥበብ ሰው ሆኗል። የአደባባይ ተናጋሪም ነው። የአደባባይ አንቂነቱና የኪነ ጥበብ ሰውነቱ ግን ከአራት አስርት ዓመታት በኋላ ወላጅናቱን በሚያገኝበት ጊዜ የተሰማውን ድብልቅልቅ ስሜት ለመግለጽ አቅም ያነሰው ይመስላል።
I flew down just a couple of months after I got the letter actually.
ደብዳቤው ከደረሰኝ ከጥቂት ወራት በኋላ ወደ አዲስ አበባ በረርኩ። ሁኔታው የእውን የማይመስል ስሜት ነበረው። በጣም የሚያስገርምም ነበር። አግኝቻት የማላውቃት ለኔ እንደ እንግዳ የሆነችብኝ እናቴ በዚያ ነበረች። ለሷ ግን ለ46 ዓመታት ያህል ስታፈላልገኝ የነበርኩት ልጇ ነኝ። ያንን ስሜት እውን የማይመስል እንደ ህልም የሆነ የሚለውን ቃል አዘውትሬ በመጠቀም ልገልጸው ሞክራለሁ።
Surrealistic is a word that I often use when I describe the situation.
ሀገር ቤት የሚገኙ ወንድሞቹና እናቱ ያቀረቡትን መረጃ በማደራጀት ሞንስ ክላውሰንና እናቱ ለመገናኘት እንዲችሉ ያገዘው ተቋም ቤተሰብ ፍለጋ ይባላል። የድርጅቱ መስራች አሜሪካዊቷ አንድሪያ ኬሊ ናቸው። በጉዲፈቻ የወሰዷቸውን ዛሬ ታዳጊ ወጣት የሆኑ 2 ልጆችን የስጋ ዘመዶች ለማግኘት ለበርካታ ዓመታት ለፍተዋል። በእነዚህ ዓመታት ካዩትና ከተረዱት ተነስተው ተቋሙን ለመመስረት እንደተነሳሱ ይናገራሉ።
I was searching for both of my children's families and one of our children
በጉዲፈቻ ወሰድኳቸውን 2 ልጆችን ቤተሰብ አፈላልግ ነበር። የወንድ ልጃችንን ቤተሰቦች በፍጹም ማግኘት ተሳነን። የሴት ልጃችንን ግን በፍጥነት አገኘን። በወቅቱ በጉዲፈቻ የተሰጡ ልጆቻቸውን በማፈላለግ ላይ የሚገኙ በርካታ የስጋ ዘመዶች መኖራቸውን እየተረዳው በርግጥም እያወቅኩ መጣው። ይሁንና የመገናኛ ዘዴ አልነበረም። ያ ዘዴ ቢኖር ኖሮ የልጄ ወላጅ እናት ለፍለጋ ተወጣ በፍለጋ ላይ እኔን ላገኛት ወይም ላውቃት ይችል ነበር። አሜሪካ ውስጥ የጉዲፈቻ መረጃ መፈለጊያ ቋት የሚባል አውታር አለ። እንደሱ ያለ ገዝ ለኢትዮጵያም መስራት አለብኝ
ስለወሰንኩ። ኢትዮጵያ ውስጥ ካለትርፍ በተቋቋመ ድርጅት ደም በተመዘገበው ቤተሰብ ፍለጋ ዛሬ በመረጃ ቋት ውስጥ ከ1000 በላይ በጉዲፈቻ የተሰጡ ትውልድ ኢትዮጵያውያንን የሚመለከቱ መረጃዎችን ይዟል። ከተመሰረተበት የአውሮፓውያኑ 2014 ወዲህ ከ200 በላይ የተጠፋፉ በጉዲፈቻ የተወሰዱ ልጆችንና ሀገር ቤት የሚገኙ የስጋ ዘመዶቻቸውን እንዳገናኘ የድርጅቱ መስራች ነግረውናል። በጉዲፈቻ የተሰጠ ልጅ አሊያም ዘመድ ያላቸው ሰዎች ወይንም ደግሞ በጉዲፈቻ ተሰጥተው ያደጉና የስጋ ዘመዶቻቸውን ለማግኘት የሚፈልጉ ሰዎች ለአውታሩ ያሏቸውን መረጃዎች ይልካሉ። በገጹ ላይ የሚወጣውን ያፋልጉኝ መረጃዎችን በማየት የሚገናኙ ሰዎች የመኖራቸውን ያክል የድርጅቱ ተቀጣሪ የማህበረሰብ ሰራተኞችን ተጨማሪ ስራ ፍለጋ የሚጠይቁ ጉዳዮችም አሉ። ቢሮክራሲና የማህበረሰብ ትብብር ማነስ በፍለጋ የሚሰማሩትን ሰራተኞች ስራ አልፊ ከሚያደርጉ ምክንያቶች መካከል እንደሚጠቀሱ የድርጅቱ ባልደረባ የሆኑት ሀብታሙ አለማየሁ ይናገራሉ።
የስራው ፈታኝ ነው። የመጀመሪያው እንደምታውቀው የዚህ ሀገር ቢሮክራሲ ፈታኝ፣ ሁሉም አካላት እንደምትፈልገው ተባባሪ አይሆን። ጥቂቶች አላማህን ሊረዱ ይችላሉ፣ ሁሉም ግን አይሆንም። ምናልባት ፖሊስ ጋር ሄደ ስጠይቅ መረጃ ስጡኝ ስንል አንሰጥህም ሊሉ ይችላሉ። ህጋዊ ተወካይ ሆነ እያለ ልትከላከል ትችላለህ። ምናልባት ደግሞ የወረዳ ሰዎችም ላይተባበሩ ይችላሉ። በዚህ አጋጣሚ ግን የሚተባበሩም አሉ፣ እነሱን ያው መስገንም ማለት ነው የሚሉበት። ሌላው ደግሞ በርካታ ለውጦች አሉ። ለውጦች ማለት ለምሳሌ የዛሬ ስንት ዓመት አንድ ቦታ የተጣለ ሰው ወይም ከእናቱና ከአባቱ ጋር የተጠፋፋ ሰው ሄጄ ላገኘው ብትል ምንድነው ዴቨሎፕመንታል ዲስፕሌስመንት ምናምን የሚባሉ ነገሮች ነበሩ እንደምታወቀው፣ እና አታገኛቸውም። ከአስር ዓመት በፊት የነበረ መልክዓ ምድር አሁን አይኖርም። ሰዎች ይፈራሉ ለመተባበር እንደዚህ አይነት ነገር ላይ። ተጥሎ የተገኘ ልጅ ለክበብ አስገብተው ምናምን ሂደቱ ተጠናቆ በጉዲፈቻ ከሄደ በኋላ ከብዙ ጊዜ በኋላ አሁን እኔ ራሴ ማስታወሰው ክልል ነው እዚህ አካባቢ ልጅ ተጥሎ አንስተህ ነበር ምናምን ስንል እና የተወሰነ መረጃ እንድሰጠን ነበር እንዴት እንዳገኘኸው ምናምን ምናምን ስንለው በወንጀል ልንጠይቀው ነው የመሰለው፣ ራስን የጣልከው ብለን የጠረጠር ነው የመሰለው እና ስልኩን አጠፋፍቶ የጠፋብን ሰው አለ።
እነዚህና መሰል ተግዳሮቶችን ተቋቁሞ ለሰባት ዓመታት ያክል የዘለቀው ተቋም ልፋቶቹ ለፍሬ በቅተው ለሰዎች ደስታና እፎይታን ሲያመጣ ማየት ያለውን ልዩ ስሜት አቶ ሀብታሙ እንዲያስረዳሉ።
ልጃቸውን ከሰጡ በኋላ ኢትዮጵያዊ ቀሚስ መልበስ እንትን ይሉ በቃ ኢትዮጵያዊ እናት አይደለሁም ልጄን እኮ ማሳደግ አልቻልኩም ብለውም የፈሩ የተጨነቁ ራሳቸው እንደ ሰው ማይቆጥሩ፣ ከዛ ግን እኛ ስናገናኛቸው አሁን ገና እናት ሆኑ፣ አሁን ገና እንደገና መኖር ጀመርን፣ በቃ ከሞት ነው ያነሳችሁን የሚሉ ብዙ ናቸው። እና ዳግም ህይወት መስጠት ነው ለኢትዮጵያውያን ቤተሰቦች።
አንድሪያ ኬሊ ከግል ፈተናቸው ተነስተው የጀመሩት አውታር በመላ ዓለም የተበተኑና የስጋ ዘመዶቻቸውን ለማወቅ ለሚፈልጉ ትውልደ ኢትዮጵያውያን ብሎም የልጆቻቸውን መገኛ ላላወቁ ኢትዮጵያን ወላጆች ተስፋን እየፈነጠቀ የመጣ ይመስላል። ስለ አውታሩ ሌሎች ሰዎችም ሰምተው በፍለጋው ትስስር ውስጥ እንዲሳተፉ ጥሪ ያቀረቡት መስራቿ ተቋሙ በቅርቡ የሚጀምራቸው አዳዲስ አሰራሮች በርከት ያሉ ሰዎችን ለዓይነ ስጋ ለማብቃት ያስችላሉ ብለው ተስፋ ሰንቀዋል።
And some of the things that we're having coming up soon are a couple of new initiatives. We're going to have a DNA database.
በቅርቡ የምንጀምራቸው አዳዲስ ስራዎች አሉ። የዘረመል መረጃ ቋት ይኖረናል። አንድን ልጅ ብቻ ከመፈለግ ይልቅ በርከት ያሉ ሰዎችን በአንድ ፍለጋ ለማገናኘት ያግዘናል። ዘመዶቻቸውን የሚፈልጉት ልጆች አብዛኞቹ ባሳዳጊዎቻቸው አማካኝነት የዘረመል ናሙና ይሰጣሉ። በርካታ ሰዎች ምርመራ እንዲያደርጉ ማድረግ ይቻላል። ይሄ በጣም ጥሩ መንገድ ነው።
ድርጅቱ በኢትዮጵያውያን ቤተሰቦች በኩል የሚቀርቡ የአፈላልጉኝ ጥያቄዎችን በነጻ እንደሚያስተናግድ የሚናገሩት አንድሪያ በቅርቡ ደግሞ በጉዲፈቻ ተወስደው በውጭ ሀገራት የሚኖሩ ለስራ ያልደረሱ ወጣቶችን አሊያም ደግሞ ከአሳዳጊዎቻቸው የገንዘብና የሞራል ድጋፍ ማግኘት ያልቻሉትን የሚደግፍ መርሃ ግብር ለመጀመር መሰናዳታቸውን ተናግረዋል። በመርሃ ግብሩ ለሚመረጡ ወጣቶች ድርጅቱ ያላንዳች ክፍያ ሀገር ቤት በሚገኙ ሰራተኞቹ በኩል የማፈላለግ ስራዎችን በነጻ ሊያከናውንም አስቧል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። ትዝታ ሲልጠኝ ሲበረታ ነፍቆት
አጉልያስ መኘኛል ከህልሜ ባነኝ ያዘመን
ቢናቤ የሁድ ምሽት መሰናዶ ይቀጥላል። አብራችሁን ስለዋችሁን እናመሰግናለን። ወደ ሁለተኛው ዘገባችን እንለፍ። አሜሪካ ሀገር ዴንቨር ክፍለ ግዛት ኮሎራዶ ከተማ ነዋሪ ሆኖ የ12 ዓመት ህፃን ቲክቶክ በተሰኘ በማህበራዊ ትስስር ገጽ ላይ በሚገኝ ብላክ አውት ቻሌንጅ ወይም ደግሞ ትንፋሽን የሚያዝ አደገኛ ውድድር ሲጫወት በደረሰበት አደጋ አሁንም በህይወትና በሞት መካከል ይገኛል። ውድድሩ ተሳታፊዎች ትንፋሻቸውን በመያዝ ራሳቸውን እንዲስቱ የሚጠይቅ ሲሆን ህፃኑ ጆሹዋ ባደረገው ሙከራ ኦክሲጅን ወደ ጭንቅላቱ እንዳይሄድ እንዳገደውና ራሱን ስቶ እንደተገኘ ወላጆቹ ለአሜሪካ ድምጽ ተናግረዋል። ስመኝሽ ቆየ ይህንና ሌሎች በማህበራዊ ሚዲያዎች ላይ የሚሰራጩ አደገኛ መልእክቶች በልጆች ላይ የሚያደርሱትን ጉዳት የሚዳስስ ዘገባ ወላጆችንና ባለሙያዎችን አነጋግራ አሰናድታለች። ቀጥሎ ይቀርባል።
የ12 ዓመቱ ጆሹዋ ኃይለ ኢየሱስ የ7ኛ ክፍል ተማሪና ለወላጆቹ ከመንትያ ወንድሙም በደቂቃ ቀድሞ የተወለደ የመጀመሪያ ልጅ ነው። ሎትሮ አብዝቶ ተጫዋች፣ ሙዚቃ የሚወድ፣ ምግብ ማብሰል የሚሞክርና በቤተክርስቲያን ተሳትፎ የነበረው ጆሹዋ አሁን በሞትና በህይወት መካከል ከሆነ ሳምንት አስቆጠረ። ምክንያቱ ደግሞ ቲክቶክ በተሰኘው የማህበራዊ ትስስር ገጽ ላይ የተመለከተ ውድድር እንደሆነ ወላጅናቱ ፋሲካ እምሩ በሐዘን ትገልጻለች።
አንድሙ እንደሚነግረኝ የሆነ ካዩስ ነገር ይተነሳ ምንድነው የሚሉስ ነው ያላቅም ብላክ ቻሌንጅ ስላለ ያንን ቻሌንጅ መለማመድ ፈለገ መሰለኝ። አርሚ ሲያይ እንደ አርሚ መሆን ይፈልጋል። ያየውን አሁን እድሜያቸው 12 ዓመት ግን ዓለም ለመተዋወቅ በቃ የሚፈልጉበት ታይም ስለሆነ ይገርማቸው ሁሉን ነገር ለማወቅ አክቲቭ ናቸው። የኔ ልጆች ደግሞ አክቲቭ ናቸው። እና እንደዚህ አይነት ሲል ያስጠነቀቀው ነበር ለዳድኛው ምነግረውና ምን ሲል እንደሚጣላው ይነግረዋል እንደሚነግረን ከሆነ ማለት ነው። ስለዚህ ክሱም ተደብቆ ይህንን ነገር ሊለማመድ ሲል ይሄ አደጋ ተፈጸመበት።
ጆሹዋን በመጸዳጃ ቤታቸው ወድቆ ያገኘው መንትያ ወንድሙ ካሌብ ኃይለ ኢየሱስ ነው። በድንጋጤ ግራ የተጋባችው እናቱና የአካባቢው ሰዎች ተጋግዘው ዴንቨር በሚገኝ ሆስፒታል ቢወስዱትም ጆሹዋ እስካሁን አልነቃም። ዶክተሮቹም ጆሹዋ በህይወት የሚቆይበት ጊዜ ረጅም እንዳልሆነ ለወላጆቹ ነግረዋቸዋል።
እነሱ አሁንም ተስፋ ሰጥተውን አይደለም ምንሽ የራሳቸውን እውቀት ተናግረዋል። I appreciate እነሱ ለሚያረጉት ትሪትመንት ሁሉ አመሰግናለሁ፣ እውቀታቸውንም አደንቃለሁ። ነገር ግን ለሰው የማይቻል ይልና ለእግዚአብሔር ይቻላል ብሎ ይቀጥልልናል። ስለዚህ እነሱ ስላልቻሉት ሁሉን ለሚችል ለእግዚአብሔር እየሰጠን ነው። ሁሉ እንደየሃይማኖቱ አንድ አምላክ ለሆነ ለእግዚአብሔር እየጮህ ነው። ያለ ጊዜው ልጅ እንዳይሞትብኝ ጊዜ ስጡን እያልናቸው ነው። እነሱ አልቋል ብለዋል። እንደዚህ አይነት ክሪቲካል ችግር ያለበት ሆስፒታሉን ሊምትድ ነው መቆየት ራሱ የሚችለው እንጂ ብዙ ጊዜም አልሰጡ ነው።
የልጃቸውን መዳን ከፈጣሪ ብቻ እየጠበቁ ላሉት ወላጆች በማህበራዊ ሚዲያ አማካኝነት የደረሰባቸው አደጋ ግን ሊቋቋሙት ከሚችሉት በላይ ሆኖባቸዋል።
አሁን ደግሞ ሸክምኔ ከብዶኛል። የማልፍበት አሁን ከብዶኛል። ግን ሸክምኔ የሚያክል ወደ እኔ ይዛችሁ ነው ያለን ጌታ። እኔም ደግሞ ዛሬ የከበደኝ እሱም እንደሰበከኝ ሸክም ይዤ ወደ ኢየሱስ መጥቻለሁ እና እግዚአብሔር መልካምን በዘመናችን ላይ ያደርጋል ብዬ እምነቴን እናገራለሁ።
በብዙዎች ዘንድ ብላክአውት ቻሌንጅ በመባል የሚታወቀው ነገር ግን ከዚህ ቀደም ፓስአውት ቻሌንጅ ወይም ራስን የመሳት ውድድር፣ ዘ ጌም ኦፍ ቶኪንግ ወይም ራስን ትንፋሽ የማሳጠር ጨዋታና የመሳሰሉ ስሞች የነበሩት ውድድር በተለያዩ ማህበራዊ ሚዲያዎች አማካኝነት ሰዎችን ለአደገኛ ውድድሮች የሚጋብዝ ጨዋታ ሲሆን የህፃናቶችን ህይወት አደጋ ላይ ሲጥል ጆሹዋ የመጀመሪያው አይደለም። ከአሜሪካ የበሽታ መከላከያና መቆጣጠሪያ ማዕከል ያገኘነው መረጃ እንደሚያመለክተው እንደ አውሮፓውያን አቆጣጠር ከ1995 እስከ 2007 ዓመተ ምህረት ባለው ጊዜ ውስጥ 82 ሰዎች በዚህ ውድድር ህይወታቸውን ሲያጡ አብዛኞቹ ከ11 እስከ 16 ዓመት እድሜ ያላቸው ህፃናት ናቸው። በጆሹዋ ላይ የደረሰው አደጋ ወላጆቹና ቤተሰቦቹን ብቻ ሳይሆን መላውን የኢትዮጵያ ማህበረሰብ ያስደነገጠና እጅግ ያሳሰበ ክስተት ነው። ለቤተሰቡ የቅርብ ጓደኛ የሆነችውና የ10 ዓመት ሴትና የ7 ዓመት ወንዶች ልጆች ያሏት ቤዛ ክንፈ እስካሁን በጆሹዋ ላይ የደረሰውን ለማመን እንደከበዳት ትናገራለች።
ኃይለ ኢየሱስንና ፋሲካንም አውቃቸዋለሁ። እኔ እንደውም የምለው እነሱ ኃይለ ኢየሱስ በጣም የኮምፒውተር ሰው ነው። እነሱ ላይ ይሄ ሀሰን ካረገ እኛማ አላለው። ምክንያቱም እኔ እነሱ ለወላጅነት ምክር ብትፈልጊ የምትደውይባቸው አይነት ሰዎች ናቸው። በዚህ ጊዜ እስፔሻሊ ደግሞ አሁን በምንኖርበት አገር ብዙ ነገር ተዘግቶ ነው ያለው። ልጆች ብዙ ጊዜያቸውን የሚያሳልፉት ኢንተርኔት ላይ ነው። ትምህርታቸውም በኢንተርኔት ነው። ብዙ አክቲቪቲዎችም ስለተዘጋ ከትምህርትም በኋላ የሚያደርጉት ሌሎች ከትምህርት የተለየ አክቲቪቲዎች ኮምፒውተር ላይ ኢንተርኔት ላይ ነው ያሉት እና ከበፊቱ በላይ ብዙ ለኢንተርኔት ነገር ተጋልጠው ነው ያሉት ልጆቻችንን እና በጣም አስቸጋሪ ሁኔታ ነው ያለው ለኛም ለወላጆች ለልጆችም።
ቤዛ በማህበራዊ ሚዲያ አማካኝነት በጆሹዋ ላይ የደረሰው አደጋ ለሌሎች ወላጆች የማንቂያ ደውል እንደሆነም ትገልጻለች። በተለይ በኮሮና ወረርሽኝ ምክንያት ልጆች ለትምህርትም ሆነ ለመዝናኛ አብዛኛውን ሰዓታቸውን በኢንተርኔት ላይ የሚያጠፉ በመሆናቸው ጊዜያቸውን መገደብ፣ ምን እንደሚያዩ መከታተልና በየጊዜው ሐሳባቸውን ማወቅ ከምንጊዜም በላይ አስፈላጊ ነው ትላለች።
ሁላችንም በቀን በቀን ልጆቻችን ምን በኢንተርኔት ላይ ምን እንደሚፈልጉ ምን እንደሚያዩ በቻልነው መጠን ራሳችንን ማስተማር አለብን። እነዚህ ልጆች እኛም ሳናያቸው ምንድን ነው ሰርች እያደረጉ ያሉት? ስለምንድን ነው ማወቅ እየፈለጉ ያሉትን? ከልጆች ከጓደኞቻቸው ጋር ምንድን ነው የሚያወሩት የሚለውን ነገር በጣም መከታተል እንዳለብን አስባለሁ።
እንደ ፌስቡክ፣ ትዊተር እና ጉግል የመሳሰሉ ግዙፍ የማህበራዊ ትስስር ኩባንያዎች በድረ ገጾቻቸው ላይ የሚያሰራጯቸው መረጃዎች በህብረተሰቡ ላይ እያደረሱ ያለውን ጥፋት ለመቀነስ የአሜሪካ ምክር ቤት አባላት ርብርብ ላይ ናቸው። ባለፈው ሳምንት የኩባንያዎቹ ባለቤቶች በምክር ቤቱ ቀርበው ቃላቸውን እንዲሰጡ በተደረገበት ወቅትም የሪፐብሊካን ተወካይዋ ካቲ ማክሞሪስ ሮጀርስ ኩባንያዎቹ ለልጆች አደጋ የሆኑ መምጣታቸውን አስረግጠው ተናግረዋል።
Your platforms are my biggest fear as a parent. I'm a mom of 3 school-age kids. It's a battle for their development, a battle for their mental health, and ultimately a battle for their safety.
እንደ ወላጅ የእናንተ የተሰስር መድረኮች ትልቁ ፍርሃቴ ናቸው። 3 እድሜያቸው ለትምህርት የደረሱ ልጆች አሉኝ። ለእድገታቸው፣ ለአይምሮ ጤናቸውና ለደህንነታቸው አስጊ ነው። አልጎሪዝማችሁ ወይም በቡድን የምትበድቡት ነገር በደንብ ተከታትዮ አለው። ወዴት እንደሚያመራቸው ማይቻለው። ያስፈራል። ይህ ደግሞ የእኔ ስሜት ብቻ አይደለም።
በዛም በቀጣይ ወላጆች ማድረግ ያለባቸው ነገር ልጆቻቸውን በማህበራዊ ሚዲያዎች ከሚሰራጩ አደገኛ መረጃዎች የሚጠብቅና የሚከልል ህግ እንዲወጣ መንግስታት ላይ ግፊት ማድረግ ነው ትላለች።
እንደውም ከሌሎች ወላጆች ጋር ተነጋግረን ምንድነው ማድረግ የሚገባው ይሄ ነገር መንግስት ጋር ደርሶ እነዚህ ኢንዳስትሪ ኢንተርኔት ካምፓኒዎችን አፕስ ዲቨሎፕ የሚያደርጉ ሰዎችን ምን ማድረግ አለባቸው የሚለውን ነገር ፎርስ ለማድረግ እና ድምጻችንን ስታሊ ወደሚወስኑ ደረጃ ላይ ለማድረስ ወደፊት የምንሰራው ነገር ነው። አክሽን መወሰድ አለበት።
ያስ ከሚሆን ግን ልጆችን የመጠበቅ ኃላፊነት አሁንም ወላጆች ጋር ይወድቃል። ይህ ኃላፊነት ታዲያ ምን መምሰል አለበት ስንል ለበርካታ አመታት አትላንታ ውስጥ መምህራንን በማሰልጠንና በልጆች ዙሪያ በመስራት የሚታወቁትን ወይዘሮ ብሌን ተክሉን ጠይቀናቸዋል።
ወላጆች ኮምፒውተርንም ሆነ በስልክም የሚመጡትን ፕሮግራሞች ተከታትለው ሰዓትና ወቅት ወስነው በዛ መቆጣጠር ይችላሉ። ይሄ እንግዲህ ከልጅነት የሚጀምር ነገር ነው። ሁለተኛ ነገር ደግሞ ኮመን ሴንስ ሚዲያ የሚባል የተለያዩ አይነት ፕሮግራሞችን መጡ የሚገልጽ ዌብሳይት አለ። ሁሉንም አይዘረዝርም፣ ነገር ግን ምን አይነት ነገሮች በጎ እንደሚሆኑ ለልጆች የሚጠቅም ዌብሳይት ነው፣ እንግሊዝኛ ነው። የሚቀጥለው ደግሞ ኮምፒውተሩ ራሱ በዋይፋይ ስለሚጠቀም ቤት ውስጥ ያለውን ዋይፋይ የማጥፋት የመንቀል ወላጆች ይሄን አይነት መንገድ አላቸው። የልጆቻችን ጓደኞቻችን በጣም በጣም መከታተልና መመልከት ያለብን ጉዳይ ነው። ልጅ ልጅን ነው የሚሰማው። ልጅ ያጠገብ ማን ያለው ብሎ መጠየቅ ግዴታችን ነው።
ወይዘሮ ብሌን አክለው በወላጆችና በልጆች መካከል ግልጽ የሆነ ግንኙነት መኖር መሰረታዊ ጉዳይ መሆኑንም ያሰምሩበታል።
አንደኛ በቤታችን እንገኝ። አባትም ሆነን እናትም ሆነን ልጆቻችን ቤታችን መገኘታችን ማየት አለባቸው። በሁለተኛ ነገር ደግሞ ቴሌቪዥንም ሆነ ሬዲዮም ሆነ አጥፍተን አንዳንድ ጊዜ ዝም ባለ ጊዜ ነው ልጅ መጥቶ እንዲህ ከሆነ ብሎ የሚናገረው። ሶስተኛ እንቢ አይሆንም ተው የሚባለውን እንቆጣ። አስረዳኝ፣ ለምን፣ እስቲ እኔን አሳየኝ ብለን ተማሪ መስለን የመቅረብ ግዴታ አለብን። እውነትም ደግሞ እነሱ በቴክኖሎጂ በጣም የተሻሻሉ የፈጠኑ ስለሆኑ ተማሪ ሆነን ከቀረብን መማር ብቻ ሳይሆን አብረናቸው ያለን አብረናቸው የገባንበት የሆነ ሁኔታ መፍጠር እንችላለን። አይናችንና ጆሮአችን ከልጆቻችን ከሚያደርጉትና ከሚሰሩት ነገር አይለይ። በቁጣ ሳይሆን እንነጋገርበት። እስቲ አሳዩኝ፣ እኔን አስተምረኝ፣ እስቲ አሳዩኝ። ይሄማ እንዴት ደስ ይላል! እኔ አብረን እሺ ዳንስ ነው ደንስ እስቲ ደንሽ። ይሄ ግን አየር መያዝ እንዲህ ያለው ነገርማ በጣም የተለየ ነገር ነው። በጎ በጎውን መምራት ይቻላል።
የጆሹዋ በሕክምና መዳን ተስፋ እንደሌለው የተነገራቸው ወላጆች ፋሲካና ኃይለ ኢየሱስ ግን በእምነታቸው ተስፋ አልቆረጡም። በርካታ ኢትዮጵያውያንም ጆሹዋ በተኛበት የሆስፒታል ቅጥር ግቢና በእያሉበት በጸሎትና በገንዘብ እያገዟቸው ነው። ጎን ለጎንም በልጃቸው የደረሰው በሌሎች እንዳይደርስ ወላጆች ልጆቻቸውን እንዲጠብቁ መልእክታቸውን አስተላልፈዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
በማዳመጥ ላይ ያላችሁ ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የጋቢና ቪ መሰናዶ ነው። ሶስተኛው ዘገባችን ወደ ቴክኖሎጂ ጎራ ይወስደናል። ከሁለት ሳምንት በፊት ግዙፉ የማህበራዊ ድረገጽ ምህዳር የሆነው ትዊተር 15ኛ ዓመቱን አክብሯል። 330 ሚሊዮን የሚሆኑ ተጠቃሚዎች ያሉት ይሄ ኩባንያ በአንድ ወቅት በነጻ ፓርቲ ውስጥ ያለ የነጻ ሐሳብ ክንፍ በማለት ራሱን ይጠራ የነበረ ሲሆን ይሁንና በገጹ ላይ የሚፈጸሙ በደሎችን ለመቆጣጠር ሲል እገዳዎችን ለማስቀመጥ ተገዷል። ቲና ትሪኒ በዚህ ዙሪያ ያሰናዳችሁን ዘገባ እንደሚከተለው አቀርብላችኋለሁ። እንደ አውሮፓውያን አቆጣጠር በ2006 የትዊተር መስራች ጃክ ዶርሲ የመጀመሪያውን ትዊት ትዊተሬን እያሰናዳው ነው ሲል በመጻፍ ትዊት አደረገ። በሚያስገርም ሁኔታ በዚህ በመጋቢት ወር ትዊተር 15ኛ ዓመቱን የያዘ ሲሆን ያቺ የመጀመሪያ ትዊትም በ2.5 ሚሊዮን ዶላር ዋጋ ለድረገጽ ጨረታ አቀርባለች። በቀላሉ 140 ቃላትን ብቻ በመጻፍ ሐሳብን መግለጽ የሚቻልበት ይኸው ገጽ ለታዋቂ ሰዎች፣ ለዓለም መሪዎች እንዲሁም ለዓለም አቀፍ ተጽዕኖ ፈጣሪ ሰዎች ትልቅ የድምጽ ማሰሚያ መድረክ ሆኗል። በቴክሳስ ኦስትን پروفسور یهونوت دیهیراج مرتی یه هیلی هونه چالو گزو لعد تکاکم کلال سلهونه نیلالو
یه گزو مسرحشو چه بکلالو سووچین که مستساس رو بطج اماریم جه کلالی هونه گز چالو هونو اندیکو یه مادرگ چلوال
یهولت مسحفت دراز یهونوت دیهیراج مرتی اکلون گزو لبزوچ یه تسسر مرکونو علیلالو
people being able to be very candid being able to get responses
ሰዎች በቀጥታ እንዲናገሩ በፍጥነት ምላሽ እንዲያገኙ አግዟል ከመያውቋቸውና ጉዳዩ ከመመለከታቸውም ሰዎች ጭምር ምላሽ ማግኘት ይችላሉ
በትዊተር ላይ መረጃዎች የሚሰራጩበት ፍጥነት ለተለያዩ ዓለም አቀፍ እንቅስቃሴዎች ትልቅ ሚና ይጫወታል የሚሉት ደግሞ በማሳቹሴትስ የቴክኖሎጂ ኢንስቲትዩት የዲጂታል ምጣኔ ሀብት ባለሙያ የሆኑት ሲናን ኦራል ናቸው
The Black Lives Matter movement founders say there would be no Black Lives Matter movement.
የትክሮች ህይወት ዋጋ አለው ወይንም Black Lives Matter የተሰኘው እንቅስቃሴ መሪ ያለ ማህበራዊ ድረገጽ ይሄን እንቅስቃሴ አይኖርም ነበር ብሏል። የአረብ ጸደይ ለሚሰኘውና ለብዙ የአረብ ሀገራት ፖለቲካዊ ለውጥ ምክንያት ለሆነው ለውጥም አከታታይ ነበር። በሩሲያ ለተነሳው አብዮት ለሆንግ ኮንግ እንቅስቃሴና በዩክሬን ለነበረው ሁሉ ትልቅ ሚና አለው።
ነገር ግን ቁጥጥር በሌለበትና ነጻ መረጃ እንደ ልብ የሚሰራጭበት ሁኔታ ለተለያዩ የሴራ ትንታኔዎችና የተሳሳቱ ሐሰተኛ ዜናዎች ስርጭት የተመቻቸ እድል ፈጥሯል ሲሉ ኦራል ያከላሉ።
We studied 10 years of their data and we found that fake news traveled farther faster
ለአስር አመት ያህል የነበራቸውን መረጃዎች በሙሉ ስናጠና ነበር ያየነው ነገር ቢኖር ሐሰተኛ ዜናዎች ከእውነተኛዎቹ የበለጠ እጅግ ብዙ ርቀትና ጥልቀት እንደሚጓዙ ነው በተለይ ደግሞ የሐሰት ዜናዎቹ የፖለቲካ ዜና ሲሆኑ እንደ ቫይረስ ነው የሚሰራጩት
ይሄ ሁኔታ ታዲያ እንደ ዶናልድ ትራምፕ ላሉ ግዙፍ የፖለቲካ መሪ ከገጹ ላይ መታገድ ምክንያት ሆኗል በሳንታ ክላራ ዩኒቨርሲቲ የደረገጽ ስነ ምግባር መርሃግብር አባል አይሪና ራውች ታዲያ ይሄ ብቻውን መፍትሄ አይደለም ይላሉ
what they really need to prioritize and think about moving forward is how they
አሁን ላይ ቆም ብለው ማሰብ ያለባቸው ነገር ቢኖር ቀጣዩ ዶናልድ ትራምፕ ሲመጣ ምን ማድረግ እንዳለባቸው ነው እንደ ዶናልድ ትራምፕ አይነት ለስራይ ተመቸ ሰውን ከገጹ ላይ ማባረሩ ይከብዳል
ምንም አይነት መንግስታዊ ማዕቀፍ ያለው ህግ በሌለበት ሁኔታ የትዊተር ገጽ አመራሮች ሁኔታዎችን በራሳቸው መቆጣጠር እንዳለባቸውም ነው አይሪና የሚያሳስቡት
and it's going to be really hard in the
በአንዳንድ ሀገራት ጸባይ ትዊተር መሆን የሚፈልገውን አይነት ባህሪ ይዞ ውይይቶችን እያስነሳ ማስቀጠል አዳጋች ነው የሚሆነው
ተቾች ታዲያ ሙሉ በሙሉ የሚስማሙበት አንድ ነገር አለ የነጻ ንግግር ፓርቲ የነጻ ሐሳብ ክንፍ ብሎ ራሱን የሚጠራው ትዊተር ገና ብዙ ማደግ ይቀረዋል ለቲና ትሪኒን ዘገባ ኤደን ገረመው ከዋሽንግተን ዲሲ አድማጮቻችን ከአሜሪካ ድምጽ ዋሽንግተን ዲሲ ሲተላለፍላችሁ የምሽት የጋቢና ቪኦኤ መሰናዶ እዚህ ላይ ተጠናቀቀ። ሳስተናግዳችሁ የቆየሁት ሄደን ገረመው ከአቀናባሪያችን ኤልያስ አስማረ ጋር በመሆን ነው። በዝግጅቶቻችን ላይ የሚኖራችሁን አስተያየትና ጥያቄዎች በፌስቡክ ገጻችን ቪኦኤ አምሃሪክ ላይ ለጋቢና ቪኦኤ እያላችሁ አድርሱን። 202-207-6379 በሚለው ስልክ የድምጽ ወይም የጽሑፍ መልእክት ዋትሳፕ ላይ ልታደርሱ ትችላላችሁ። እንዲሁም በቴሌግራም ገጻችን ፍሬ ጋቢና በማለት የየዕለቱ መሰናዶ ልታደምጡ ትችላላችሁ። አብራችሁን ስላመሻችሁ እያመሰገንን በዚሁ እንሰናበታለን። ቃል ትምህርት ቀናቀና